የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ የካቲት 19 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። የኢትዮጵያ የሰብአዊ መብት ኮሚሽን አክሱም ውስጥ ተፈጸመ ስለተባለው የሲቪሎች ፍጅት መግለጫ ማውጣቱ ታወቀ። የኢትዮጵያ መንግስት በበኩሉ ተፈጽመዋል የሚባሉትን የተለያዩ የሰብአዊ መብት ረገጣዎችን መመርመሩን እንደሚቀጥል ገለጸ። የሚሉትና ሌሎችም ዝግጅቶች አሉን።
ቤት ለቤት እየሄዱ ኤርትራ ወታደሮች ያገኙትን ወንድ በሙሉ ከአስራ አራት አስራ አምስት አመት ጀምሮ ያሉ ሰው ወንዶችን እስከ ሽማግሌ ድረስ የሆኑ ሰዎችን ያገኙትን ወንዶች በሙሉ መግደላቸውን በዋነኝነት ማለት ነው። የተወሰኑ ሴቶችም እንደተገደሉ ያሳያል። ያ ግድያ በሚቀጥለው ቀንም እስከ ጠዋት እንደቀጠለ እንደዚሁ መረጃችን የሚያሳየው
አስፈላጊውን የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ።
መጀመሪያ የሰማችሁት የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌን ሲሆን፣ ቀጥሎ የሰማችሁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ነው። ማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በትግራይ ክልል ከ1.8 ሚሊዮን በላይ ለሚሆን ህዝብ የዕለት ደራሽ እርዳታ ለማቅረብ የ107 ሚሊዮን ዶላር ድጋፍ ጠይቋል። ኢትዮጵያ የድርጅቱ ተጠሪ የተጎጂውን ህዝብ ፍላጎት ለማሟላት በአሁኑ ወቅት ገንዘቡ በእጅጉ የሚያስፈልግ መሆኑን አስታውቀዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል።
ድርጅቱ ዛሬ ባስተላለፈው ጥሪ እንዳመለከተው በትግራይ ክልል ለሚገኝ 1 ሚሊዮን ህዝብና 875 ሺህ ለሚሆኑ ሕፃናት፣ ነፍሰ ጡር እንዲሁም የሚያጠቡ እናቶች ልዩ የምግብ እርዳታ ለማድረስ 107 ሚሊዮን የአሜሪካ ዶላር አስቸኳይ ድጋፍ እንዲደረግለት ጥሪ አስተላለፈ። በኢትዮጵያ መንግሥት የቀረበለት ጥያቄ እንደሆነ የሚጠቁመው የድርጅቱ መግለጫ የድጋፍ ጥሪው በመንግስትና በሌሎች ሰብአዊ ድርጅቶች የእርዳታ ቁሳቁስ ክምችትና መጓጓዣ እንዲሁም ስርጭትን የሚያካትት እንደሆነ ያብራራል። በኢትዮጵያ የዓለም የምግብ ፕሮግራም ተወካይና ዳይሬክተር ስቴቨን ዌሬ ኦማሞ እንዳሉት በክልሉ በአሁኑ ወቅት 3 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ይሻል። የዓለም ምግብ ፕሮግራም የዚህን ህዝብ የምግብ ፍላጎት ለማሟላት ለሚጫወተው ሚና አሁን በእጅጉ የሚያስፈልገው የገንዘብ ድጋፍ ነው። ይህም ሕይወት የሚያድን ምግብና የተመጣጠነ ልዩ ምግብ ለጉዳት ተጋላጭ ለሆኑ ሰዎች ለማድረስ ያስችለናል ብለዋል ኦማሞ። በቂ ገንዘብ የሚገኝ ከሆነ በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም መንግስትም ሆነ ሌሎች የሰብአዊ እርዳታ ድርጅቶች በትግራይ በተለይ በገጠሩ ለሚኖረው ህዝብ እርዳታ ለማድረስ የሚያደርጉትን ጥረት መጓጓዣን በማጠናከር ረገድ ከፍተኛ ድርሻ እንዲጫወት ይረዳዋል ሲል መግለጫው አስታውቋል። በቅርቡ የኢትዮጵያ የአደጋ ስጋት ሥራ አመራር ኮሚሽን በአሁኑ ወቅት 3.1 ሚሊዮን ለሚሆን የትግራይ ህዝብ እርዳታ እያደረገ መሆኑን መግለጹ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኬንያ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ሊቀመንበርነቷ ያላትን ስፍራ ኢትዮጵያና ሱዳን ውስጥ ያሉ ግጭቶችን ለማስቆም ጥረት በማድረግ እንድትጠቀምበት የሚፈልጉ መሆናቸው ተገለጸ። ፕሬዚደንት ባይደን አስተዳደሩን ከተረከቡ ወዲህ ከኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ለመጀመሪያ ጊዜ በስልክ የተወያዩ ሲሆን ዩናይትድ ስቴትስ ከኬንያ ጋር ያላትን ዘላቂ አጋርነት አረጋግጠውላቸዋል። ኬንያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባላት አባልነት በቀጠናው ሰላምና መረጋጋት ትኩረት ሰጥታ ለመስራት እንድትጠቀምበት የዩናይትድ ስቴትሱ ፕሬዚደንት አሳስበዋል። ሁለቱ መሪዎች በተለይም የአፍሪካ ቀንድን በሚመለከቱ ጉዳዮች ያላቸውን ግንኙነት ለማጠናከር ቃል መገባባታቸውን ከዋይት ሃውስ ውይይቱን አስመልክቶ የወጣው መግለጫ አመልክቷል። ፕሬዚደንቱ በዩናይትድ ስቴትስ እና በኬንያ መካከል ጠንካራ የሁለትዮሽ ግንኙነት አስፈላጊ መሆኑን አስገንዝበዋል። ዩናይትድ ስቴትስ ለአፍሪካ ሰላምና ጸጥታ ድጋፍ በመስጠት በጸጥታ ጥበቃ ምክር ቤትም ጭምር ከኬንያ ጋር በቅርበት ለመስራት ባላት ቁርጠኝነት እንደምትገፋ ማረጋገጣቸውን የዋይት ሃውሱ መግለጫ ጨምሮ አውስቷል። ፕሬዚደንት ባይደን ኬንያ በአፍሪካ ቀንድ ጉዳዮች ያላትን የአመራር ሚና በጸረ ሽብርተኛ ጥረቶች፣ በኢኮኖሚ እድገት፣ በአየር ንብረት ለውጥ እና በዘላቂ ልማት ዘርፍ ያላትን ቁርጠኝነት እንዳደነቁም ተጠቁሟል። ኬንያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ሊቀመንበር እንደመሆኗ አህጉራዊ አጀንዳዎችን የመቅረጽ ኃላፊነት ያለባት ሲሆን ህብረቱ በጸጥታው ምክር ቤት ባሉት ሶስቱም አባላት አማካይነት የጋራ አቋም እንዲይዝ ባለፈው ሳምንት ጥሪ አቅርባለች። አህጉሪቱ ያሉባትን ቀውሶች በተለይም የአፍሪካ ቀንድን፣ የአየር ንብረት ለውጥን፣ ዘላቂ የሰላም ማስከበር እንቅስቃሴዎች እንዲሁም እንደ ሱዳን በመሳሰሉ ሀገሮች የሽግግር ሂደቶችን ማጠናከርን በመሳሰሉ ጉዳዮች ዙሪያ መስራት እንዳለባት የሚጠቁሙ አጀንዳዎችን ማውጣቷ ነው የተገለጸው። ኬንያ ውስጥ በኢንተርኔት አማካይነት የሚከናወኑ የፍርድ ቤት ችሎቶች ውሳኔዎችን በፍጥነት ለመስጠት እየጠቀሙ መሆኑን የገለጹ የሀገሪቱ የህግ ባለሙያዎች አሰራሩ ተስፋፍቶ የሀገሪቱን ዜጎች ሁሉ እንዲጠቀም ቢደረግ ሲሉ ጠይቀዋል። ገልሞ ዳዊት ከናይሮቢ ተከታዩን ሪፖርት አድርሶናል።
በኬንያ ችሎቶችን በበየነ መረብ ማከናወን የተጀመረው የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ ነው። ከወረርሽኙ በኋላ የአገሪቱ ጠቅላይ ፍርድ ቤት ባስቀመጠው መሰረት ችሎቶች በኢንተርኔት እየተከናወኑ ሲሆኑ ይህ ሁኔታ የፍርድ ሂደቱን እያፋጠነ መሆኑን የኬንያ ጠቅላይ ፍርድ ቤት ጠበቃ ኦማሬ ወኪፋናና ተናግረዋል።
In a day like I can handle 7 matters from my desk I can be
ከዚህ ከቢሮ የሆኜ በቀን ወደ 7 የክስ መዝገቦች ሂደትን መከታተል እችላለሁ። እዚህ ሆኜ በኪሲ፣ በኛሚራ፣ በጋሪሳ፣ በሚሊማኒ የሚካሄዱ ችሎቶች ላይ መሳተፍ እችላለሁ ማለት ነው። እናም ስራም በጣም አቃሏል። ደግሞ በፊት መጓዝና በአካል መገኘትን የሚያስገድዱ ሁኔታዎችንም አስቀርተዋል ይላል ኦማሪ። የኬንያ ጠቅላይ ፍርድ ቤት ጠበቃ ኦማር ያክሎ ሂደቱ አስቸኳይ ብይን በሚያስፈልግበት ጊዜ ዳኞች ከያሉበት ሆነው ብይን እንዲሰጡ መንገድ መክፈቱን ጨምሮ ገልጸው በቅርቡ ለእስራ ምክንያት ዩናይትድ ስቴትስ የነበሩ የኬንያ ፍርድ ቤት ዳኛ በበየነ መረብ ተከናወነ ችሎት ካሉበት ዩናይትድ ስቴትስ ብይን ሰጥቷል ሲል አብራርተዋል። አኒታ መሳኪም የኬንያ ጠቅላይ ፍርድ ቤት ጠበቃ ናት። የፍርድ ቤት ችሎት በኢንተርኔት አማካይነት ማስኬድ በኬንያ መጀመሩ ጥሩ ቢሆንም መርሃ ግብሩ መዳበር አለበት ብላለች። ፕሮግራሙ አዲስ በመሆኑ አሁን ሰዎችን የማስለመዱ ስራ እየተከናወነ መሆኑን ጠቅሳ ወደፊትም የበየነ መረብ ችሎት ሂደት መቀጠል እንዳለበት ተናግራለች። ፊትም በኬንያ ዋና ከተማ ናይሮቢ ያሉ ፍርድ ቤቶች ከሐምሌ 2020 ወዲህ የክስ መዝገቦችን የሚቀበሉት በበየነ መረብ በተዘረጋ አሰራር ብቻ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወንጀል ተግባር የተደራጁ ቡድኖች አፍሪካ ውስጥ የሐሰት የኮቪድ-19 ክትባትን ለመሸጥ እንደሚችሉ ጉዳዩ ዙሪያ እውቀት ያላቸው ባለሙያዎች እያስጠነቀቁ ናቸው። የተደራጁ የወንጀል ቡድኖች አፍሪካ ውስጥ የተሰረቁ፣ በውሸት የተሰሩና ትክክለኛውን መስፈርት የማያሟሉ የኮቪድ-19 ክትባቶችን ለማሰራጨት የሚያስፈልገው የተቀናጀ መረብና ዘዴው አላቸው ሲሉ ነው ኤክስፐርቶቹ ያስጠነቀቁት። የዓለም አቀፍ ፖሊስ ኢንተርፖል የደህንነት ተንታኝ ጃን ፓትሪክ ብሮም ምስራቅ አፍሪካ ውስጥ የሚንቀሳቀሱ የወንጀል ቡድኖች በቀረው የአህጉሪቱ አካባቢ እንደሚያደርጉት ሁሉ ከእስያ በተለይም ከቻይና እና ከህንድ የውሸት መድኃኒቶችን እያስገቡ እየሸጡ ናቸው ብለዋል። አንድ የቀድሞ የብሪታንያ ጠቅላይ ሚኒስትር የዓለም መሪዎች ወደፊት በሚከሰቱ ዓለም አቀፍ ወረርሽኞች አያያዝ የሚጠቅማቸው እቅድ እንዳዘጋጁ ተገለጸ። የቶኒ ብሌር የዓለም አቀፍ ለውጥ ተቋም ባወጣው ሪፖርት ወደፊት የሚቀሰቀሱ ተላላፊ በሽታዎችን ፈጥኖ ለመለየትና ሰዎችን ለመመርመር ዓለም አቀፍ ቅንጅት እንደሚያስፈልግ አሳስቧል። ጥባቶችን ለማምረትም ቢሆን ሀገሮች በህብረት መስራት እንዳለባቸው ነው የመከረው። ቶኒ ብሌር ለጋርዲያን ጋዜጣ በሰጡት ቃለ ምልልስ ከአንድ አመት በፊት ዓለም አቀፍ ቅንጅቱ ቢኖረን ኖሮ የዚህ ቫይረስ እድሜ ቢያንስ በሶስት ወር ልናሳጥረው በቻልን ነበር ብለዋል። ወደፊት የሚቀሰቀሱ ወረርሽኞች አብሮ መታገል እንዲቻል የሚያስፈልገውን ዓለም አቀፍ የጤና ዋስትና መዋቅር ለመመስረት ብሪታንያ አመራሩን እንድትወስድም ቶኒ ብሌር አሳስበዋል። በዚህ እንዳለ በዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሀገሪቱ 50 ሚሊዮነኛው ክትባት መሰጠቱን ምክንያት በማድረግ በዋይት ሀውስ ስነ ስርዓት አካሂደዋል። እኔ ፕሬዚደንት ከሆንኩ በኋላ ባሳለፍኳቸው 37 ቀናት 50 ሚሊዮን ክትባቶች ተሰጥተዋል ያሉት ፕሬዚደንት ባይደን የክረምቱ የአየር ሁኔታ የበረታም ቢሆን በመጀመሪያው ያስተዳደራቸው 100 ቀናት 100 ሚሊዮን ሰዎች ይከተባሉ ሲሉ የገቡት ቃል በተገቢው ሁኔታ እየተራመደ መሆኑን ተናግረዋል። በሌላ በኩል ኒውዮርክ ታይምስ ጋዜጣ እንደዘገበው የካልቴክ እና የኮሎምቢያ ዩኒቨርሲቲ ተመራማሪዎች ኒውዮርክ ከተማ ውስጥ በአሳሳቢ ፍጥነት የሚዛመት የኮሮና ቫይረስ ዝርያ አይነት መከሰቱን ተናግረዋል። ይህ የቫይረሱን ክትባት አቅም ሊያዳክም ይችላል ሲሉ ነው ስጋታቸውን የገለጹት። ተመራማሪዎቹ ሪፖርት በሳይንስ መጽሔት ላይ ገና አልታተመም። በዚህ እንዳለ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ እንዳስታወቀው ለባለዝቅተኛ ገቢ ሀገሮች የኮሮና ቫይረስ ክትባት እንዲዳረስ ጥረት የሚያደርገው ህብረት ኮቫክስ በቅርቡ 170 ሚሊዮን በአስትራዜኒካ ኩባንያ የተሰሩ ክትባቶችን ያገኛል። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ፕሬዚደንት ጆ ባይደን በጠየቁት ለኮቪድ-19 ወረርሽኝ ተጎጂዎች የሚውል የ1.9 ትሪሊዮን ዶላር ድጋፍ ወጪ ላይ በዛሬው ዕለት ድምጽ ይሰጣል። ወጪው በኮቪድ-19 ምክንያት ለተጎዱ የንግድ ድርጅቶች አስተዳደሮችና በወረርሽኙ ሳቢያ የዕለት ኑሯቸው ለተመሰቃቀለባቸው በሚሊዮኖች የተቆጠሩ አሜሪካውያን ድጋፍ እንዲውል የታሰበ ነው። ምክር ቤት አባላቱ በአመዛኙ በፓርቲ ረድፍ ተለያይተው ድምጽ እንደሚሰጡበት ነው የሚጠበቀው። መጨረሻም ዩናይትድ ስቴትስ ሶሪያ ውስጥ በኢራን የሚደገፈውን ኃይለኛ የኢራቃውያን ታጣቂ ቡድን ኢላማ ያደረጉ የአየር ድብደባዎች አካሂዳለች። በጥቃቱ አንድ የሚሊሺያ አባል መገደሉንና በርካቶች የቆሰሉባቸው መሆኑን የኢራቅ ሚሊሺያ ባለስልጣን ተናግሯል። ዩናይትድ ስቴትስ የመከላከያ ሚኒስቴር ባወጣው መግለጫ የአየር ጥቃቱ የተካሄደው በቅርቡ ኢራቅ ውስጥ ለደረሰ የሮኬት ጥቃት አንድ ሲቪል የኮንትራክት ተቀጣሪ የተገደለበትና አንድ የዩናይትድ ስቴትስ ወታደራዊ አባል እንዲሁም በርካታ የህብረቱ ወታደሮች የቆሰሉበት ጥቃት አጸፋ ለመመለስ መሆኑን ያስታወቀው። የአየር ጥቃቱ የባይደን አስተዳደር የወሰደው የመጀመሪያ ወታደራዊ እርምጃ መሆኑን ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የኤርትራ ወታደሮች ልክ የዛሬ 3 ወር በመቶዎች የሚቆጠሩ ሲቪሎች በአክሱም ከተማ ጨፍጭፎ መግደላቸውን፣ ይህም በሰብአዊ ፍጡር ላይ እንደተፈጸመ ወንጀል የሚቆጠር መሆኑን ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አዲስ ባወጣው ሪፖርት አመለከተ። ከህዳር 10 እስከ 21 ባሉት ቀናት ውስጥ በአክሱም ከተማና ነዋሪዎቿ ላይ የቦምብ ድብደባን፣ የጅምላ ግድያ፣ የአካል ጉዳትና ዘረፋን ጨምሮ ከባድ የመብት ጥሰቶች መፈጸማቸውን ገልጿል። በተለይ ከህዳር 19 እና 22013 ዓ.ም ከ200 በላይ ሰዎችን በጅምላ መግደላቸውን ድርጅቱ የማኞቹን ቃል ጠቅሶ ይፋ አድርጓል። የኤርትራ መንግስት የአምነስቲን ክስ ፈጽሞ እንደማይቀበል አስታውቋል። የኢትዮጵያ መንግስት ለሰብአዊ መብት መከበር ያለውን ቁርጠኝነት ገልጾ በገለልተኛ አካል የተጣራ ሪፖርት ብቻ እንደሚቀበል አስታውቋል። አምነስቲ ኢንተርናሽናል ያወጣውን ሪፖርት በተመለከተ የድርጅቱን የአፍሪካ ቀንድ አጥኚ አቶ ፍሳተክሌንና የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ያነጋገረችው ጽዮን ግርማ ዘገባ አጠናቅራለች።
አምነስቲ ኢንተርናሽናል ባወጣው በዚህ ሪፖርት በኢትዮጵያ ትግራይ ክልል በሰሜናዊቷ አክሱም ከተማ በመዋጋት ላይ የነበሩ የኤርትራ ወታደሮች በመቶዎች የሚቆጠሩ ያልታጠቁ ሲቪሎችን ስልታዊ በሆነ መንገድ በጎዳናዎች ላይ መግደላቸውን እና በህዳር 19ና 20/2013 ዓመተ ምህረት ደግሞ ቤት ለቤት እየዞሩ ወንዶችን ለይተው በማውጣት ጭፍጨፋ መፈጸማቸውን ይገልጻል። ለደህንነቷ ተብሎ ስሟ የተቀ የረጅ አንድ ነዋሪ ሁኔታውን ለአምነስቲ ስትናገር በአንድ መኖሪያ ቤት ላይ በተጣለ ከባድ መሳሪያ እናት፣ አባት፣ ወንድም፣ እህትና የቤት ሰራተኛቸው አንድ ላይ ሲገደሉ ባይናይቻለሁ ብላለች። አምነስቲ በአክሱም ከተማ ለ11 ቀናት በተፈጸሙ የመብቶች ጥሰት ላይ ምርመራ ያደረገ መሆኑን የተናገሩት የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ የምርመራውን ግኝት ያስረዳሉ።
አክሱምን ለመያዝ በተደረገው ጦርነት ከባድ መሳሪያዎች በተለያዩ ቦታዎች ላይ ያርፉ እንደነበርና በዛም የሞቱ ሰላማዊ ሰዎች እንደነበሩ ያርፉባቸው የነበሩ ቦታዎችም ደግሞ የሰላማዊ ሰዎች መኖሪያ የነበሩ ሆቴሎች፣ የንግድ ቦታዎች፣ መኖሪያ ቤቶች ላይ እንዳረፉና ሰዎች ላይ ጉዳት እንዳደረሰው አይተናል። ቀጥሎ ደግሞ አክሱም በዛ ዕለት ማታ ከተያዘች በኋላ የኢትዮጵያና የኤርትራ ሰራዊት አባላቶች ናቸው ወደ ከተማው የገቡት። ከዛ በኋላ ደግሞ በተከታታይ ባሉት ቀናት ከፍተኛ ዘረፋ፣ ንብረት ማጥፋት እንደተፈጸመ እንዲሁም ህወሀት ደጋፊ ነው ወይም ደግሞ የህወሀት አባል ነው ብለው የተጠረጠሩ ሰዎችን ከህግ ውጭ መግደል፣ ያለ ፍርድ ቤት ትእዛዝ መግደል እንደነበረ አግኝተናል።
በኢትዮጵያ በሚገኘው የኢትዮጵያ መከላከያ ሰራዊት የሰሜን እዝ ላይ የህወሀት ታጣቂ ኃይሎች ጥቃት ከፈጸሙ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥቃቱ መፈጸሙን በመግለጽ ጥቅምት 24/2013 ዓመተ ምህረት ጦርነቱን በይፋ ማስጀመራቸውን አምነስቲ ጠቁሞ ህዳር 10 ቀን የመከላከያ ሰራዊቱ አክሱም ከተማን የተቆጣጠረው ከኤርትራ ሰራዊት ጋር በጋራ ሆኖ ነው ብለዋል።
ከተማ የገቡት አንድ ላይ ሆኖ ነው የገቡት። ከዛ በኋላ ግን ለሳምንት በሚቆጠር ጊዜ የኢትዮጵያ ወታደሮች ከተማ ውስጥ እንዳልነበሩና ሙሉ ለሙሉ ተቆጣጥረዋት የነበሩት የኤርትራ ወታደሮች እንደነበሩ ነው የሚያሳየው። በነበሩት ግድያዎችም ደግሞ በተለይ እስከ 19 በነበሩት ግድያዎች ላይ የኤርትራ ወታደሮች ነበሩ ሰዎችን ሲይዙ እና ሲገሉ ነበረውም። እነዚህ በሞተር የሚሄዱ ሰዎች ሞባይላቸውን እያዩ ምሳሌ የሽርጥ አይነት የህወሀት ወታደሮች የሚጠቀሙበት አይነት የሽርጥ አለች አይደለ? አንገት ላይ የምትደረገው ወይም የወታደር ልብስ የሚመስል ነገር ካሉ እንደዚህ ሰዎችን የመግደል ነገር ነበር እና በዋነኝነት እነዚህን የፈጸሙት የኤርትራ ወታደሮች እንደሆኑ ነው።
ድርጅቱ በአክሱም ከተማ በተጠቀሱት ቀናት የተገደሉ በስም የለያቸው ሟቾች ቁጥር 200 በላይ እንደሆነ ገልጾ በአይን እማኞቹ መረጃ መሰረት ቁጥሩ ከዚያ ሊበልጥ እንደሚችል አመላክቷል። ይህንን ሪፖርት ለማውጣት የመረጃ ግብአታቸው የአይን እማኞች የምስክርነት ቃል፣ የሳተላይት ምስሎችና የቪዲዮ ማስረጃዎች መሆናቸውን ይናገራሉ።
ወደ 41 የአይን ምስክሮችን አናግረናል። በሱዳን የተሰደዱ ውስጥ እና ኢትዮጵያ ውስጥ አክሱም ላይ አሁንም ያሉ ሰዎችን ስልክ በተመለሰበት ጊዜ ላይ ማናገር ችለናል። ከዛ በተጨማሪ ደግሞ የሳተላይት ኢሜጆችን እንደዚሁ መርምረናል እና እንደዚህ አይነት ሜቶዶሎጂዎችን ተጠቅመናል።
አክሱም ከተማ ላይ የተጠቀሟቸው የሳተላይት መረጃዎች የሚያሳዩት ምን እንደሆነም አቶ ፍስሐ ያስረዳሉ።
በአክሱም ከተማ ላይ የሰላማዊ ሰዎች መጠቀሚያ ቦታዎች ላይ በከባድ መሳሪያ የደረሱ ጉዳቶች፣ የዘረፋ ምልክቶች፣ የተዝረከረኩ እቃዎች የሚታዩባቸው ቦታዎች አሉ። እንዲሁም ደግሞ በተወሰኑ የአክሱም ውስጥ ባሉ ቤተክርስቲያን መቃብር ቦታዎች ላይ ተለቅም ያሉ አነስም ያሉ የመቃብር ቦታዎች፣ አዲስ የመቃብር ቦታዎች በዛ ቀን ላይ መታየታቸውን ያሳያሉ። በተለይ አርባቱ እንስሳ የሚባለው ቤተክርስቲያን ከአክሱም ጽዮን ማርያም አጠገብ ያለ ቤተክርስቲያን ነው እና በመረጃችን መሰረት ብዙ ሰዎች የተቀበሩት እዛ ነው። ሌላው ደግሞ አዳረጋዊ ቤተክርስቲያን ከአክሱም ወደ አዳማጫ አካባቢ ወደ ደቡብ ያለ አንድ ቤተክርስቲያን አለ። እዛ እንደተቀበሩ የሚያሳዩ ናቸው የሳተላይት ምስሎቹ ማለት ነው።
ከፍተኛ ጭፍጨፋ የተፈጸመው በህዳር 19 እና 20 መሆኑን የጠቀሰው አምነስቲ መነሻ ምክንያቱ ቁጥራቸው አነስተኛ የሆኑ የህወሓት ተዋጊዎች በአክሱም አቅራቢያ በመትገኝ ቦታ ላይ በሰፈሩ የኤርትራ ወታደሮች ላይ ለሰነዘሩት ጥቃት የተወሰደ የበቀል እርምጃ መሆኑን ሪፖርቱ ያሳያል። አቶ ፍስሐ ይህንን የመግለጫውን ክፍል ሲያብራሩ
አክሱም ማርያም ቤተክርስቲያን አጠገብ ያለ አንድ ከፍተኛ ቦታ አለ፣ ማይኮሆ የሚባል ከፍ ያለ ቦታ አለ። እዛ ላይ የሰፈሩ የኤርትራ ወታደሮች ነበሩ። እነሱ ላይ ጥቃት ተፈጽሞባቸው ነበረ። ጠዋት ወደ 3 ሰዓት ላይ በኢትዮጵያ አቆጣጠር የቲፒኤልኤፍ ተዋጊዎች እንደሆኑ ነው ምስክሮች የተናገሩት። ቁጥራቸው ብዙ አይደለም፣ ምናልባት ከ50-80 የሚሆን አነስተኛ ቁጥር ያላቸው ናቸው የተዋጉት። የከተማው ነዋሪዎች በወቅቱ ያንን ግጭት አብረው ተሳትፈዋል። ሁሉም ባይሆን ደስተኛ ያልሆኑ በነበረው ግድያም በነበረው ሁኔታም ደስተኛ ያልሆኑ የከተማ ወጣቶች ይህ ግጭት ሲካሄድ ለህወሓት ታጋዮች ምግብ የማቅረብ እና ድንጋይና ዱላ ይዞ እነሱ ሰፖርት የማድረግ ነገር ነበረ። ከዋናዎቹ ታጋዮች ከመሳሪያ ከያዙ በተጨማሪ የከተማ ነዋሪ ደግሞ ያለውን ዱላና ምግብ በማቅረብም ተሳትፎ ነበረ። በተወሰነ ደረጃ ለተወሰነ ጊዜ ጦርነቱ ወይም ግጭቱ ከቆየ በኋላ ወደ ከሰዓት ላይ የኤርትራ ወታደሮች ተጨማሪ ኃይል መጣላቸው። ታንክንም ጭምር የያዘ አድዋ አቅጣጫ ላይ መጣው እና ያ ኃይል በሚመጣበት ጊዜ በቃ ሰውን ሁሉ እየገደለ ነው የመጣው። በወቅቱ እነዚህ የገቡት ታንኮች ራሳቸው ከተማው ላይ ይተኩሱ እንደነበር፣ ከተማ ውስጥ ከባድ መሳሪያ ይተኩሱ እንደነበር ነው ተኩስ ልውውጡ ከተካሄደ በኋላ እና እየተካሄደ እያለ በወቅቱ አካባቢ ላይ የነበሩ የከተማ ወጣቶች በመቶዎች የሚቆጠሩ ሰዎች ተገድለዋል።
ከዚያም በህወሓት ተዋጊዎችና በኤርትራ ወታደሮች መካከል ይካሄድ የነበረው ውጊያ ከተጠናቀቀ በኋላ የኤርትራ ወታደሮች ከተማውን ተቆጣጥረው ሰላማዊ ሰዎችን በአሰቃቂ ሁኔታ መጨፍጨፋቸውን የአምነስቲ ሪፖርት ያሳያል።
ቤት ለቤት እየሄዱ የኤርትራ ወታደሮች ያገኙትን ወንድ በሙሉ ከ14-15 ዓመት ጀምሮ ያሉ ሰው ወንዶችን እስከ ሽማግሌ ድረስ የሆኑ ሰዎችን ያገኙትን ወንዶች በሙሉ መግደላቸውን በዋነኝነት ማለት ነው። የተወሰኑ ሴቶችም እንደተገደሉ ያሳያል። ያ ግድያ በሚቀጥለው ቀንም እስከ ጠዋት እንደቀጠለ እንደዚሁ መረጃችን የሚያሳየው። ቤት ለቤት በሚሄዱበት ጊዜ በመግደል ብቻ አይደለም፣ አስከሬኖቻቸውን ጎትቶ መንገድ ላይ ይመጣል። በቤት ውስጥ ያገኙትን ንብረት በተለይ እንደ ወርቅ፣ ምግብ ምናምን የመሳሰሉ ነገሮችን መዝረፍ ወይም ማበላሸት እያደርጉ ነበረ። እንዲሁም በህዳር 20 ላይ ሌላው የተፈጠረው ነገር የከተማ ወጣቶችን በመቶዎች የሚቆጠሩ ወጣቶችን ያገኟቸውን በ40-50 እየሰበሰቡ በተለያዩ ቦታዎች ላይ ጫማቸውን አስወልቀው በመሰብሰብ ኪሳቸው ውስጥ ያለውን ንብረት፣ ገንዘብ፣ ወርቅ የመሳሰሉትን ወስደው ቀኑ ሙሉ ከዋሏቸው በኋላ መጨረሻ ላይ የኤርትራ ወታደሮች አስጠንቅቀው እንደለቀቋቸው ነው የሚያሳየው።
ከቆሰሉ በኋላ በሕክምና እጥረት ህይወታቸው ያለፈ እንዳሉ እማኞች ለአምነስቲ ተናግረዋል። አንድ እማኝ ቁርጭምጭሚቱን የተመታው ጓደኛው ህይወቱ ያለፈው በህክምና እጥረት ነው ብሎ ያምናል። ሌላው ደግሞ በአንድ ጥይት ሆዱን በመመታቱ ህይወቱ ያለፈው ጓደኛውን ሲያስታውስ የህክምና እርዳታ ቢያገኝ ኖሮ ምናልባት ሊተርፍ ይችል ነበር ብሏል። አምነስቲ በዚህ ሪፖርቱ ያካተተውና በእለቱ በቦታው ለነበሩ ሰዎች እጅግ አስቸጋሪ የነበረው የተገደሉትን ሰዎች አስክሬን ሰብስቦ መቅበር እንደነበር ገልጿል። ህዳር 20 ከሰዓት በኋላ በአካባቢው ሽማግሌዎችና በኢትዮጵያ ወታደሮች ጣልቃ ገብነት አስክሬን ሰብስቦ ለመቅበር ፈቃድ ማግኘታቸውን በሪፖርቱ ላይ ተገልጿል። አቶ ፍስሐ አስክሬን በማሰባሰብና በመቅበር ላይ የተሳተፉ እማኞችን ቃል ጠቅሰው ይህንን ሁኔታ ሲያስረዱ
በዚህ 2 ቀናት የተገደሉ ሰዎች እንዳይቀበሩ ተከልክሎ ነበር። ለ48 ሰዓት ያህል ቤተሰብ ለማቅበር በሚወጣበት ጊዜ ይተኩሱ ነበር የኤርትራ ወታደሮች። ስለዚህ ማንሳት ያልቻሉ ነበዛ ለ2 ቀናት። በዛ ምክንያት እንግዲህ 2 ቀን መንገድ ላይ ቆየ አስከሬን ነበረ። በ30 በማርያም ቀን ነው መቅበር የተፈቀደው። ስለዚህ አካባቢ ነዋሪ በጣም ብዙ አስከሬን ስለነበረ መለየትም የማይቻሉ ነበሩ። ምክንያቱም የሞቱት ሰዎች ማንነታቸው የማይታወቁ ሰዎች ነበሩ። ስለዚህ ሁሉም ተነስቶ ነው አስከሬዎቹ የመሰብሰብ ስራ፣ በተለይ በጋሪ ነበር የሚጠቀሙት። የአህያ ጋሪ የሚባለው ተለቅ ያለው በሱ እየተጠቀሙ ነበር አስከሬኖቹን ሲሰበስቡ የነበሩት። ከዋናው መንገድ ላይ በየውስጥ ካሉ መጋቢ መንገዶች ላይ በተለያዩ ቦታዎች፣ በተለይ ሚካኤል አካባቢ ዋናው መንገድ ቻይና መንገድ የሚባለው ማለት ነው ዋናው መንገድ ከሽሬ ወደ አድዋ የሚሄደው አክሱምን ሰንጥቆ የሚያልፈው መንገድ አለ። አክሱም ሲሆን ቤተክርስቲያን አካባቢ 02 እና 03 የሚባሉ ሰፈሮች አሉ። ሳቢያን የሚባለው መናኸሪያና አካባቢ ያሉ ሰፈሮች ከዛ ሁሉ ያነሱ ወደሚቀርባቸው ቤተክርስቲያን እየሰበሰቡ ነው የሄዱት። በሚሰበሰቡበት ጊዜ እንግዲህ ልጆቻቸው ያልመጡ እናቶች፣ የቤተሰብ አባላት ልጆቻቸውን እየፈለጉ ከተሰበሰቡት አስከሬን ላይ ከተጣሉት አስከሬን ላይ እያረጉ ነበረ። ከፍተኛ ሐዘን እንደነበር ነው የሚያሳየው በወቅቱ። ከዛ በኋላ እንግዲህ ወደሚቀርባቸው ቤተክርስቲያኖች ነው የቀበሩት። ብዙዎቹ በዛ ላይ የተሳተፉ ሰዎች እንደሚሉት በጣም ከብዷቸው እንደነበረ፣ ምክንያቱም አስከሬን ሲሉ ያን ያህል ሲቆይ የመሽተትም የመፈራረስ ምልክት ሊኖረው ይችልና በጣም አሰቃቂ የህይወት ልምድ እንደነበረ ነው የሚናገሩት።
በዚህ አስክሬን በመሰብሰብና በመቅበር ሂደት የተሳተፉ ነዋሪዎች ቃል በሪፖርቱ ላይ የተጠቀሰ ሲሆን እጅግ አስቸጋሪና አስጨናቂ ቀናት ማሳለፋቸውን ገልጸዋል። አስክሬኖቹን በሚሰበስቡበት ወቅትም በፍርሃት ውስጥ ሆነው ራሳቸውን ከኤርትራውያን ወታደሮች ይደብቁ እንደነበር ተናግረዋል። ኤርትራውያን ወታደሮቹን ባለባበሳቸውና በሚጠቀሙት ቋንቋ እንደለዩዋቸውም የአክሱም ከተማ የአምነስቲ እማኞችን ጠቅሰው አቶ ፍስሐ ይናገራሉ።
እንዴት ለዩዋቸው ሲባል ያው የኤርትራ ወታደሮችም ይለዩባቸው የተለያዩ ምልክቶች አላቸው። አንደኛው ዩኒፎርም ነው፣ ግን አንዳንዴ ዩኒፎርምም ይቀይራሉ። ዩኒፎርም ቢቀይሩ ብዙ ጊዜ የኤርትራ ወታደሮች የሚጠቀሙበት ኮንጎ ጫማ አለ፣ ከፕላስቲክ የሚሰራው ክፍት ጫማ፣ እሱን ነው የሚያደርጉት። ከላይ የኢትዮጵያ ሰራዊት ዩኒፎርም ቢመስልም ጫማቸው ግን ያቺን ኮንጎ ነው የሚያደርጉት። እዛ በተጨማሪ ደግሞ ትግርኛቸውም ከኢትዮጵያ ትግርኛም ይለያል፣ ከኤርትራም ትግርኛም ትንሽ ይለይ ትላል። ትግራይ የሚለው ትግርኛ ሳይሆን ትግረም ይባላል። ኤርትራ ውስጥ ብቻ የሚነገር ትግርኛ ትንሽ ለየት ያለ አነጋገር፣ ኤርትራ አካባቢ የሚነገር በምዕራብ አካባቢ የሚነገር አለ። ብዙዎቹን እነሱን ነው የሚናገሩት ነው። ፊታቸው ላይ ያለው ምልክትም አለ፣ የሆነ ጠባሳ ነገር አለች። በሁለቱም አይኖቻቸው አጠገብ የሚሰራት ነገር አለች እና ብዙዎቹን እነዚህን ጭፍጨፋዎች እና ግድያዎችን ፈጽሙት እነዛ እንደነበሩ እነዚህ ኤርትራ ወታደሮች እንደነበሩ ነው ያለን መረጃ።
በሌላ በኩል የአሜሪካ ድምጽ የትግረኛ ቋንቋ አገልግሎት ከአንድ ወር በፊት በስልክ ያነጋገራቸውና አባትና ወንድማቸውን ጨምሮ አራት ቤተሰብ እንደተገደለባቸው የገለጹት አቶ ጉዑሽ ልሳን ወርቅ የተባሉ የአይን እማኝ ተከታዩን ብለው ነበር።
ጉዑሽ ልሳን ወርቅ እባላለሁ። ያጣሁት አባቴን ነው። ልሳን ወርቅ እያሱ ይባላል። እድሜው 78 ዓመት ነበረ። ሁለተኛ የተገደለብኝ ወንድሜ ነው፣ ቤንያም ይባላል። እድሜው 17 ነው። ሶስተኛው የእህቴ ባለቤት ሲሆን ስሙ መምህር ግርማ የተክላይ ይባላል። እድሜው 35 ነበረ። አራተኛው የአክስቴ ልጅ ብርሃነ ወላይ ነው። እድሜው 23 ነበረ። አባቴ፣ ወንድሜና የእህቴ ባለቤታችን ውስጥ ነበሩ። አጋጣሚ ሆኖ እህቴ ከወለደች አራት ቀኗ ነበረ። ሁሉም ቤት ውስጥ ቁጭ ብለው እየተጫወቱ ባለበት ሰዓት ነው የገደሏቸው የኤርትራ ወታደሮች። ሁሉንም ጨርሰዋቸዋል።
ዝረኸብዎ በቃ ፍጡር ዝረኸብዎ ናይ ኤርትራ ወታደራት እዮም ተተነቆት ኢሎም።
አምነስቲ ይህንን ሪፖርቱን ይፋ ከማድረጉ በፊት የኢትዮጵያ መንግስትን ምላሽ ለማካተት ለውጭ ጉዳይ ምክትል ሚኒስትርና የአስቸኳይ ጊዜ ግብረ ኃይል የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ጥያቄ ማቅረቡን፣ ነገር ግን ምንም ምላሽ አለማግኘቱን አስታውቋል። አምነስቲ ከዚህ ቀደም የሰብአዊ መብቶች ጥሰቶችን ሪፖርት ሲያወጣ የሚያስቀምጠው ምክረ ሀሳብ በገለልተኛ አካል ተጣርቶ ጥቃት የደረሰባቸው እንዲካሱ፣ ጥፋቱን የፈጸሙትም እንዲቀጡ እንደሚጠይቅ አስታውሶ፣ ነገር ግን አሁን በኢትዮጵያ በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶች እየጨመሩ በመምጣታቸው ምክንያት እንደዚህ ያሉ ምክረ ሀሳቦች ብዙም ውጤታማ እንዳልሆኑ ድርጅቱ በመረዳቱ ለዚህ ሪፖርት የሰጠው ምክረ ሀሳብ በተባበሩት መንግስታት ድርጅት የሚመራ አጣሪ ኮሚሽን እንዲቋቋምና የማጣራት ስራው እንዲካሄድ ነው። በሌላ በኩል በዚህ የምርመራ ሪፖርት ላይ በዋናነት ስሙ የተጠቀሰው የኤርትራ መንግስት የማስታወቂያ ሚኒስቴር ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት የመንግስታቸው ምላሽ አምነስቲ ኢንተርናሽናል ዛሬ ባወጣው አሳሳች ሪፖርት ኤርትራ ላይ ያቀረበው ተገቢ ያልሆነ ክስ እጅግ የሚያስቆጣና የማይቀበሉት እንደሆነ ተናግረዋል።
ሪፖርቱ በአመዛኙ ሱዳን ውስጥ በሚገኘው ሐምዳያት የስደተኞች መጠለያ ውስጥ የሚገኙ 31 ሰዎች በሰጡት ቃል ላይ የተመሰረተ ነው። አብዛኛዎቹ በዚህ ካምፕ የሚገኙ የህወሓት ሚሊሻ አባሎች የነበሩ በህዳር ወር በማይካድራ በተፈጸመው ጭፍጨፋና ዘር ማጥፋት ከተሳተፉ በኋላ ወደ ሱዳን የሸሹ መሆናቸው ይታወቃል። ይህ የአምነስቲ ሪፖርት ሙያዊ ካለመሆኑ በተጨማሪ አምነስቲ ክሶቹንም ሆነ የቀረቡትን መረጃዎች ለማጣራት ምንም አይነት ጥረት አለማድረጉን የሚያሳይ ነው። በሚያሳዝን መልኩ አምነስቲ ኢንተርናሽናል በፖለቲካ ተነሳሽነት ኤርትራን የማጠልሸት ጥቃቱ ይህ የመጀመሪያው አይደለም። አምነስቲ በዚህ ጉዳይ ላይ የኤርትራን መልስ ለማካተት ባለመሞከሩ ደግሞ ክስ ሊመሰረትበት ይገባል።
አያይዞም ይህ የፈጠራ ያክሱም ጭፍጨፋ ባለፈው ወር ብቻ ከቅድስት ማርያም ቤተክርስቲያን የተካሄደ የኦርቶዶክስ እምነት ተከታዩ ጭፍጨፋ ወደ ቤት ለቤት ጭፍጨፋ መሸጋገሩ ሊታወስ ይገባል ብለዋል። በሌላ በኩል የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግስት በዚህ ጉዳይ ላይ ዛሬ መግለጫ ማውጣቱን ጠቅሰው ምላሽ ሰጥተዋል።
ወለየነኑ በሚመለከት ዛሬ በውጭ ጉዳይ ሚኒስቴር ያወጣነው መግለጫ አለ። የመግለጫው ይዘት በመጀመሪያ ደረጃ ሲጀመር የኢትዮጵያ መንግስት ለሰብአዊ መብት መከበር ትልቅ ትኩረት ይሰጣል። የሰብአዊ መብት ጥሰት እንዲፈጸም በምንም አይነት በህገ መንግስቱም ሆነ በአሰራር ውስጥ አይፈቀድም። የፈጸሙትን ኃይሎች ወደ ህግ ማቅረብም ኃላፊነትን ይወስዳል። ስለዚህ እንደሚታወቀው የህግ ማስከበር ስራ ሲካሄድበት የነበረ አካባቢ ነው። ብዙ ክፍተቶች የነበሩበት አካባቢ ነው። በርካታ እስረኞች ከ10,000 በላይ የሚሆኑት በነበረው ኃይል እዛ አካባቢ ሲያስተዳድር በነበረው ህገወጥ ኃይል ከእስር ተፈቶ የተለቀቁበት ሁኔታ ነው የነበረው። ታጣቂ ኃይል የሚንቀሳቀስበት አካባቢ ነው የነበረው። በአጠቃላይ በህግ ማስከበሩ እንቅስቃሴ ውስጥ የተፈጸሙትን ማንኛውንም ህገ መንግስትን የሚጻረሩ ሰብአዊ መብትን የሚጋፉ ጥቃቶችን ለመመርመር ጥፋት ያደረሱትን ሰዎች ደግሞ በህግ ተጠያቂ ለማድረግ መንግስት ይሰራል ነው። በዚህ ደረጃ የኢትዮጵያ አቶርኒ ጄኔራል፣ ጠቅላይ አቃቤ ህግ እና የፌዴራል ኮሚሽን እና የሚመለከታቸው ሌሎች አካላትም እዛ አካባቢ አሉ። አስፈላጊውም የማጣራት ስራ ተሰርቶ የተጣራውን ነገር የመተግበር ሙሉ ፍላጎት አለ። ይሁንና እዚህ አምነስቲ ኢንተርናሽናል መረጃ ምንጮች ምንድን ናቸው? እነዚህ መረጃ ምንጮች ምን ያህል ተቀባይነት አላቸው? እነዚህ መረጃ ምንጮችን ግርግር ካለበት ቦታ በርቀት ሆኖ በመከታተል በእማኝነት በምስክርነት የቀረቡ ሰዎች እነማን ናቸው? እንዴት ነው የቀረቡት? እነዚህ ሰዎች የሚያቀርቡት ምስክርነት ምን ያህል ክሬዲብል ነው የሚሉት ነገሮች ከጥያቄ መግባት አለባቸው የሚል ነው መግለጫው ላይ። ለማንኛውም በማንኛውም በኩል የተፈጸመውን ጸረ የሰብአዊ መብት ጥቃት በምርመራ በትክክለኛ ምርመራ ነጻ በሆነ ክሬዲብል በሆነ ግልጽ በሆነ ምርመራ ተጣርቶ እርምጃ የመውሰድን አቅጣጫ ነው ኢትዮጵያ መንግስት የሚከተለው የሚል መግለጫ ነው ዛሬ ወጣ ነው። በዚህ መንፈስ ነው የሚሰራው።
እንግዲህ አምነስቲም በመጨረሻ የጠየቀው የተባበሩት መንግስታት ድርጅት የምርመራ ቡድን የተካተተበት አጥኒ እንዲገባ እጠይቃለሁ ነው የሚለው እና የኢትዮጵያ መንግስት ምርመራ ሲል ማን ነው ምርመራውን የሚያጣራው?
አሁን ያለው ነባራዊ ሁኔታ ሲሆን እንደው ለመግለጽ ያህል እዛ አካባቢ የሚንቀሳቀሱ ረድኤት ድርጅቶች ከዚህ ቀደም በፍቃድ እንዲሄዱ ነበር የተደረገው። አሁን ኖቲፋይ በማድረግ ብቻ ሁኔታውን እንደሚሄዱ በማሳወቅ ብቻ እንደሚሄዱ ተፈቅዷል። ትላልቅ የሚዲያ ተቋማት እዚያ አካባቢ አሉ። አንዳንዶቹም የሚያያዩት ያለውን ነገር ሪፖርት ማድረግ ጀምሯል። አክሴሱ በጣም እየሰፋ የሄደበት ሁኔታ ነው ያለው። ስለዚህ የአምነስቲ ኢንተርናሽናል መግለጫ መውጣቱና ለሰብአዊ መብት አምነስቲ ኢንተርናሽናል መሟገቱ ላይ የኢትዮጵያ መንግስት ምንም ችግር የለው። ምንጮቹ፣ መረጃዎቹ አንዳንዶቹም እዛ አካባቢ ካሉት የዚህ የህገወጡ ቡድን ደጋፊዎች ጋር ከሆኑ ወገኖች ጋር የሚደረገው የሚል ነው። ኢትዮጵያ መንግስት አሁንም የአምነስቲ ኢንተርናሽናል ክሬዲብል ነጻ የሆነ መረጃ እንዲያገኝ መጥቶ አባላቶቹን ልኮ እንዲያጣራ ሙሉ በሙሉ ኦፈር ተደርጓል ማለት ነው።
ከነዚህ ከቃለ ምልልሶቹ በተጨማሪ የሳተላይት ምስሎችን መጠቀሙና በዛ በሳተላይት ምስሎቹ ኒው አዲስ የሆነ የመቃብር ቦታን በሳተላይት ኢሜጅ ማንሳቱን ያ የመቃብር ቦታ ደግሞ በጣም ሰፊና ትልቅ እንደሆነ ጠቅሷል። እንደሱ ያሉ መረጃዎችንስ እንዴት ነው አይቀበላቸውም የኢትዮጵያ መንግስት?
ወል ቤዚካሊ ሁሉንም መረጃ ተጣርቶ አሁን የኢትዮጵያ አቶርኒ እዛ አካባቢ አለ፣ የፌዴራል ፖሊስ፣ ይህ ጉዳይ የሚመለከቱት ሌሎች አካላትም አሉ። በአካል አምነስቲም ሆነ ሌሎች የሰብአዊ መብት ተቋማት የረድኤት ተቋማትን ጭምር በአካል ተገኝቶ እዚህ አካባቢ የማጣራት አክሴስ እንዲያገኙ ሙሉ በሙሉ በተፈቀደበት ሁኔታ ይህንን ውጤት መጠባበቂን ይጠይቃል ነው። ጥቃቱን ማንን ይሁን የሚፈጽም ማን ከመንግስት ወገን ይሁን ከሌላ ወገን ይሄ በተረጋገጠበት ነጻ በሆነ መንገድ ግልጽ በሆነ መንገድ በተጣራ መንገድ በተረጋገጠበት የኢትዮጵያ መንግስት እርምጃ ከመውሰድ ወደ ኋላ አይልም ነው። ይህ እስከሆነ ድረስ እነዚህ አሁን የተጠቀሱት ነገሮች የሬፕ ኬዞች አሉ፣ አሁን የምታያቸው የመቃብር ቦታ ይሁን በሳተላይት ኢሜጅ ይሄ በሙሉ ይጣራ ነው። ምክንያቱም አሁን እያየን ያለ ነው አንዳንዶቹ በጣም ሩቅ ሀገር ያሉ እንደ ቀሳውስት ጭምር ወጥተው ይኸው እዚህ አካባቢ እንዲህ ተደርገናል የሚል ምስክር እየሰጡ ያለበት ሁኔታ እየተስተዋለ ያለው እና ይህንን ውዥንብር የተሞላበት አንዳንዶች ሰብአዊ መብትን ፖለቲሳይዝ በሚያደርጉበት ሁኔታ የሚደረገው ነገር መጣራትን ይጠይቃል ነው። ፋርዘር ከተጣራ በኋላ መንግስት እርምጃ ለመውሰድ ወደኋላ አይልም ነው። በመግለጫው ላይ ይህን በግልጽ አስቀምጦታል።
ሌላው እንግዲህ አምባሳደር፣ የአሜሪካ ድምጽ ቀደም ብሎ ወደ 5 የሚደርሱ በአክሱም አካባቢ በዚህ ቦታ ላይ ጥቃት የደረሰባቸውን እማኞች አነጋግሮ ሪፖርት አድርጓል። ስለ እነዚህ እማኞች ምን ይላሉ?
ወለኔ እናንተን ሚዲያ ተቋማት ሪፖርተን በኋላ ላይ ይወጣም ወደፊት እናሳምንበታለን። አሁንም ይያም ያለነው የተፈቀደላቸው ሚዲያ ተቋማት ጭምር ሌሎች የሚመለከታቸው ወገኖች ጉዳዩ ያገባኛል የሚሉት በአካልምቱና ኦሪጂኑ ላይ ኦን ዘ ግራውንድ ካሉት የመንግስትም የህብረተሰቡም ተቋማትና ግለሰቦችም ጋር በስፋት ይነጋገሩ፣ ከዛ ነፃ የሆነ ታማኝነት ያለው መረጃ አምጡ እና በዚህ ላይ መንግስት አክት ያደርጋል የሚለውን ነው በጥቅሉ አስተያየት የሚሰጡት።
ከአምነስቲ በተጨማሪ የኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎችም አሁን እንደውም የጊዜያዊ አስተዳደሩም የኤርትራ ወታደሮች ትግራይ ውስጥ መኖራቸው የሚያጠያይቅ ነገር አይደለም እና የኢትዮጵያ መንግስት ቁርጠኛ ውሳኔ ያስፈልጋል ሙሉ ለሙሉ ማስወጣት የሚሉ አስተያየትን ይሰጣሉ።
ወል ምንድን ነው ይሄ ነገር ሲጀመር እዛ አካባቢ የኢትዮጵያ መከላከያ ሰራዊት ቁጥጥር ባልነበረበት ቅድም ያልኳቸው እስረኞች በተፈቱበት እዛ አካባቢ ደግሞ የሚፈለጉ ኃይል አካባቢውን በተቆጣጠረበት ወደ ኤርትራም አካባቢ ይሄ ቦታ ድንበር በሆነበት እና ያው ኃይል ደግሞ ወደ ኤርትራ አንድ ሰሞን መርፌ እየተኮሰም የኤርትራንም ኃይል ወደዚህ እንዲገቡ የሚያደርግበት ሁኔታ የነበረበት ነው። በዛ ውስጥ የተፈጸመውን ነገር ማጣራት ይጠይቃል ነው። በዛ ግርግር ውስጥ ማንም የበላይነት ባልያዘበት ሁኔታ የነበረው ነገር ምንም ነገር ሊሆን ይችላል የሚለውን በመላምት ማስቀመጥ የሚቻለው። ዞሮ ዞሮ ግን ዋናው ነገር ምንድን ነው? ሶሊድ የሆነ መሰረት ያለው ታማኝነት የሚኖረው መረጃ ለማውጣት ሁሉም እዛ አካባቢ ሄዶ በአካል ማጣራትን የሚጠይቅ ይመስለኛል።
በጣም አመሰግናለሁ አምባሳደር ዲና ለሰጡን ማብራሪያ። ገለልተኛ አካል ተጣርቶ በሚገኘው ውጤት መሰረትም የኢትዮጵያ መንግስት ተገቢውን እርምጃ ይወስዳል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት በአክሱም ከተማ ነዋሪዎች ላይ ተፈጽሟል ያለው የሰብአዊ መብት ጥሰት ከፍተኛ ትኩረት የሚሰጠው እንደሆነ የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። ይሁንና ዘገባው የራሱ የሆነ ውሱንነት ሊኖረው ይችላል ብለዋል ኮሚሽነሩ። የኢትዮጵያ መንግስት በበኩሉ በህግ መሰረት ተገቢ እርምጃ ወስዳለሁ ማለቱን መለስካቸው አማሃ ከአዲስ አበባ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል።
የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ይፋ ባደረገው መግለጫ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት በአክሱም ነዋሪዎች ላይ ተፈጽመዋል ያላቸው የወንጀል ድርጊቶች ዋናውን ኮሚሽነር ዶክተር ዳንኤል በቀለን በመጥቀስ የአምነስቲ ኢንተርናሽናል ግኝቶች ከፍተኛ ትኩረት ሊሰጣቸው ይገባል፣ ኮሚሽኑ አክሱምን ጨምሮ በመላ ትግራይ እያካሄደ ለሚገኘው የምርመራ ስራም አስተዋጽኦ ማድረግ እንደሚችሉ ገልጸዋል ብለዋል። በተለይ አምነስቲ ያወጣው ሪፖርት በአክሱም ላይ ያተኮረ መሆኑን አስታውሰው እና ኮሚሽኑ ግን በመላ ትግራይ ተመሳሳይ የመብቶች ጥሰቶችን እያጣራ መሆኑን የገለጹት ዶክተር ዳንኤል በቀለ ይህን ብለው ነበረም።
አምነስቲ አክሱምን በሚመለከት ያወጣው ሪፖርትም የተወሰኑት ጉዳዮች እኛም በኮሚሽኑ በኩል ስንከታተላቸው የነበሩ አሳሳቢ ጉዳዮች መሆናቸውን ስለምንገነዘብ አምነስቲ ሪፖርት በከፍተኛ ትኩረት ሊታይ ይገባል ብለን ያልነው፣ በሌላ ግን ያው አምነስቲ ይህንን ምርመራ ያካሄደው ከርቀት ላይ መሆኑ ይታወቃል። ወደ ቦታው ላይ ለመድረስ ባለመቻላቸው የእርግጥ ያልተለመደ አይነት የምርመራ ዘዴ አይደለም፣ ግን ከርቀት የሚካሄድ ምርመራ በተወሰነ መጠን የራሱ ውስንነት ስለሚኖረው እኛ በኮሚሽኑ በኩል በምናደርገው ምርመራ ቦታው ድረስ በመሄድ የበለጠ መረጃ በማሰባሰብ ስለተከሰተው ነገር የተሟላ ስዕል ለማግኘት ጥረት እናደርጋለን። ግን አሁን በቀረበበት ደረጃም ቢሆን የአምነስቲ ሪፖርት በከፍተኛ ትኩረት የኃላፊነት ስሜት ሊታይ ይገባል ለማለት ነው።
ግን እንደው እናንተ በተለይ በአክሱም ከተማ ተፈጽሟል በሚል አምነስቲ ትናንት ካወጣው ዘገባ ጋር የእናንተ ግኝቶች ሲወዳደሩ ምን ያህል ይጣጣማል?
በአክሱም ከተማ ውስጥ በኤርትራ ወታደሮች ተፈጸመ የተባለው ግድያ ከእኛም የቅድመ ምርመራ ግኝት ጋራ የሚጣጣም ነው። ቢያንስ ጋ በሲቪል ሰዎች ላይ መፈጸሙን በሚመለከት እና ያም የነገሩ መነሻ ሁኔታን በሚመለከት ተወሰኑ የቲፒኤልኤፍ ወታደሮች በኤርትራ ወታደሮቹ ላይ ጥቃት ሰንዝረው ነበረ። ከዛ በኋላም የኤርትራ ወታደሮች የበለጠ ኃይል አጠናክረው ተመልሰው መጥ የቲፒኤልኤፍ ወታደሮች አካባቢውን ለቀው የሄዱ ቢሆን አካባቢው ነዋሪ የሆኑ ሲቪል ሰዎች ላይ የግድያ ወንጀል መፈጸማቸውን እስካሁን ያሰባሰብናቸው መረጃዎች ያመለክታሉ። ነገር ግን ያላረጋገጥ ነው አንደኛ ምን ያህል ሰው ህይወት እንደጠፋ፣ ምን ያህል ሰው ላይ ጉዳት እንደደረሰ እና የወንጀሉ ጠባይ ከነገሩ ሁኔታ አንጻር ምን ተብሎ ሊገለጽ እንደሚችል መገምደሚያ ላይ አለመድረሳችን ነው። ስለዚህ እኛ ቦታው ላይ ተገኝተን ማጣራትና ማረጋገጥ ስለፈለግ የተለያየ ቁጥር ከዚህ በፊት በማህበራዊ ሚዲያ ወይም በሌሎች ሚዲያዎች እንዲሁ ሲንሸራሸር የነበረ መሆኑ ይታወቃል። እነሱ ሁሉ ቁጥሮች በግምት ላይ የተመሰረቱ ናቸው። ስለዚህ ትክክለኛው ምን እንደሆነ ማረጋገጥ ስለፈለግን ነው እና ቢያንስ ግን የዚህ አይነት የሲቪል ሰዎች ላይ ግድያ የተፈጸመ መሆኑ እና ድርጊቱ አፈጻጸም መነሻው ምን ይመስል እንደነበረ የእኛም የቅድመ ምርመራ ግኝት እና አሁን በአምነስቲ ሪፖርት ላይም የተመለከትኩት ቢያንስ ይህንነትን በሚመለከት ተመሳሳይነት አለው ማለት ይቻላል።
የኮሚሽኑ መርማሪዎች እስከዛሬ በከተማው ተገኝተው ምርመራ አልጀመሩም ማለት ነው?
አዎ፣ የተቸገርነው ቦታው ላይ አሁን ከተማ መድረስ አለመቻላችን ነው። መርማሪ ቡድናችን እስከ መቀሌና ከመቀሌ ወጣ ብሎ አንዳንድ ቦታዎች ላይ ድረስ ነው መጓዝ የቻለው እና እስካሁን የመረጃ ምንጮቻችን ከአክሱም ከተማ ተፈናቅለው ወይም በራሳቸው ምክንያት ወደ መቀሌና አቅራቢያ የሆኑ ከተማ የመጡ ሰዎች ስላሉ ከነዚህና ከሌሎችም ደግሞ በእኛ በምርመራ ዘዴ የምናሰባስብበት ስልት አለ። በዛ ያሰባሰብነው መረጃ ነው እንጂ እስከ አሁን ድረስ አክሱም ከተማ ደርሰን ምርመራ ለማድረግ አልቻልንም ነበር። እርግጥ አሁን የህዝብ ትራንስፖርት አገልግሎትም ተመልሷልና የጸጥታ ሁኔታውም እየተሻሻለ መሆኑን ማረጋገጫ አግኝተናልና ከዛሬ ጀምሮ ወደዛ መስመር ለመሄድ ዝግጅት እያደረገ ያለ የምርመራ አለን። ነገር ግን ከአካባቢው የጸጥታ ኃላፊዎች ጋራ በመመካከርና ለመንቀሳቀስ ምቹ መሆኑን በማረጋገጥ ነው የምንጓዘው። ስለዚህ እስካሁን ድረስ አክሱም ከተማ መድረስ አልቻልንም። ሪፖርቱንም ከማጠናቀቅ ትንሽ ተቆጥበን እየጠበቅ ነው። አክሱም ከተማ ደርሰን ምርመራውን እስክናጠናቀቅ ብለን ነው።
ዛሬ አመሻሹ ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው አጭር መግለጫ የኢትዮጵያ መንግስት የተፈጸሙ ወንጀሎችን ለመመርመር ዓለም አቀፍ ቴክኒካዊ ድጋፍን እንደሚቀበልና የጋራ ምርመራን ለማከናወንም ግብዣ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ መንግስት በሀገሪቱ የተለያዩ ክፍሎች የሰብአዊ መብት ረገጣዎችን እየፈጸመ ነው፣ በተለይ ደግሞ በኦሮሚያ ክልል ጅምላ እስርና እንግልት እያከናወነ ነው በሚል የሚከሱ ኢትዮጵያውያን ትላንት ዋሽንግተን ዲሲ ውስጥ ሰላማዊ ሰልፍ አድርገዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በፖለቲካ አቋማቸው ብቻ የታሰሩ ሰዎች የሉም፣ በረሃብ አድማ ላይ ለሚገኙ ታሳሪዎችም የሚቻለው የሕክምና ድጋፍ እየተደረገላቸው ነው ካሉ በኋላ የተለያዩ ዓለም አቀፍ ተቋማት ለኢትዮጵያ ድጋፍ እያደረጉ ባለበት በአሁኑ ሰዓት ራሳቸው ኢትዮጵያውያን እርዳታ እንዲቋረጥ መጠየቃቸው ተገቢ አይደለም ብለዋል። ሀብታሙ ስዩም ዝርዝር ዘገባውን ያሰማናል።
ትናንት ረፋዱ ላይ በዋሽንግተን ዲሲ ከተማ የተካሄደውን የተቃውሞ ሰልፍ ያሰናዳው በዋሽንግተን ዲሲ የኦሮሞ ማህበረሰብ የቦርድ ሊቀመንበር የሆኑት አቶ አሰፋ ኪትል ሰልፉ የተጠራበትን ምክንያት እንዲያስረዳሉ።
ጦር ታውጆ የሚደረገውን ግፍ፣ ግድያ፣ ሰብአዊ መብት ጥሰት፣ እስራት፣ ሴቶችን በጉልበት የመድፈር የማፈናቀል፣ ቤቶቻቸውን ከነ ንብረታቸው በማቃጠል እየተፈጸመ ያለውን ወንጀል ለማውግዘን እና የአሜሪካ አዲሱ መንግስት እንደዚሁም ደግሞ የዓለም ህብረተሰብ ይህን እንዲያውቀው ለማሳወቅ በተጨማሪም ደግሞ ህዝቦች የሚያደርጉትን ትግል ለመደገፍ ነው የምንወጣው።
የመብት ጥሰቶቹ በኦሮሚያ ክልል ውስጥ ብቻ የተወሰኑ አለመሆኑን በትግራይ በአማራ ክልልና ቤንሻንጉል ጉሙዝ ክልል ውስጥ በሚገኙ አንዳንድ ስፍራዎች ከልክ ያለፈ የመብት ጥሰት መኖሩን ያወሱት አቶ አሰፋ ለማሳያነት በኦሮሚያ ክልል እየደረሰ ነው ያሉትን አሰምተዋል።
ልዩ ጦር ስርዓት ነው ተዘርግቶ ያለው፣ ኮማንድ ፖስት ማለት ነው፣ ሚሊተሪ ኮማንድ ፖስት። በዛ ስር የሚገለውም ምንም ተጠያቂነት የለውም። በየቦታው ገሎ መጣል፣ ከእስር ቤት እያወጡት ገሎ በመንገድ ላይ ወስዶ መጣል ነው። ከዛም በአጠቃላይ የእነሱን የብልጽግና ፓርቲን የማይደግፍ የኦኤልኤፍ ወይ ደግሞ የከፋኦ መንበር ናቸው አባል ናቸው በመባል ብቻ ከሀምሳ ሺህ በላይ ኦሮሞዎች ታስሮ ያለምንም ሕግ በፍርድ ቤት ስ ወይም ውሳኔ ዝም ብሎ በእስር ቤት ተይዞ ነው ያሉት። ፍርድ ቤትም ደግሞ ነፃ ናቸው፣ ምንም አይፈለጉም፣ ጥፋት የላቸውም ብሎ የለቀቃቸው ሁሉ አንለቅም ብሎ በሚሊተሪ ከቦታ ቦታ እያቀያየሩ አስሮ ነው ያሉ ማለት ነው።
ሰላማዊ ሰልፈኞቹ ትኩረት እንዲያገኙ ከጠየቋቸው ጉዳዮች መካከል አንዱ በእስር ላይ የሚገኙ የፖለቲካ ሰዎችን አያያዝ የሚመለከት ነው።
አብዱረዛቅ ከዲር ወይም ደግሞ በፌስቡክ ስሜ የሮም ጌሴ በመባል ይታወቃሉ። በዛሬው ሰልፍ ላይ እንድንሳተፍ ከሀምሳዎቹ የአሜሪካ ስቴቶች የተገኙት ዜጎች በሙሉ የኦሮሞ የፖለቲካ እስረኞች እንደ ጀዋር መሐመድ፣ በቀለ ገርባ፣ ሀምዛ ቦረና እና የመሳሰሉት ለ29ኛ ቀን የረሃብ አድማ ላይ ባሉበት ሰዓት በአሁኑ ሰዓት በዚህ ደቂቃ ህይወታቸው በማለፍና ባለመኖር መካከል እየተጣጣሩ ስላሉ የአሜሪካ መንግስት ይህን ጉዳይ በአስቸኳይ ሰምተው በዚህ ጉዳይ ኢንተርቪን በማድረግ እነኚህ የፖለቲካ እስረኞች ምንም ወንጀል ያልሰሩና የፖለቲካ አመለካከታቸው ብቻ ከመንግስት የተለየ በመሆኑ የታሰሩና መንግስት ደግሞ በግልጽ እያየ እያሾፈ እያለ ስለሆነ የህዝብ ድምፅ ስላልሰማ በአስቸኳይ መንግስት የአሜሪካ መንግስትና የዓለም መንግስታት በሙሉ በመተባበር እነኚህን እስረኞች ከአብይ አህመድ እጅ እንዲያስወጡና አስፈላጊውንም ደግሞ በገንዘብና በፋይናንስ በኩል የሚደግፉትን ድጋፍ እንዲያቆሙ ለመጠየቅ ነው።
አቤቱታቸውን ለአሜሪካ መንግስት እንዳሰሙ የተናገሩት አቶ አብዱራዛቅ በምላሹ በኢትዮጵያ መንግስት ላይ እንዲወሰድ የሚፈልጉትን እርምጃም ያስረዳሉ።
ይሄ መንግስት አጸያፊ ድርጊት እያደረገ ስለሆነ ማንኛቸውም እርዳታዎች የሚያደርጉትን ማቆም እንዳለባቸው፣ ይህ መንግስት ደግሞ ወደ ድርድር እንዲቀርብ አስፈላጊም ከሆነ ደግሞ እስር ቤት ድረስ ሄደው እነኝን እስረኞች ያሉበትን ሁኔታ እንዲያዩ እና በተጨማሪም ደግሞ የአጣሉ ሁንዴሳ አሶሲሌሽን በገለልተኛ አካል እንዲታይና ጥናቱም እንዲደረግ ወይም ደግሞ የወንጀል ምርመራው በአግባቡ በአዲስ መልክ እንዲደረግ ቃ እንዲገቡ ነው።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በተቃውሞ ሰልፈኞቹ የቀረበውን ሕግን ያልተከተለ የጅምላ እስርና እንግልት ይደረጋል የሚለውን ክስ አይስማሙበትም።
በመጀመሪያ እንግዲህ በተለያዩ በሀገራችን ክልሎች ከፍተኛ የጸጥታ ችግሮች ነበሩ። ከጸጥታ ችግሮቹ ጋር በተያያዘ እጃቸው ያለበት ተብለው የተያዙ በቁጥጥር ስር እንዲውሉ እና በህግ እንዲጠየቁ እየተደረገ ነው። ስለዚህ ይሄ በአንድ ክልል በሌላ ክልል ምናምን ተብሎ የሚቀመጥም አይደለም። በአገሪቱ በሁሉም አካባቢዎች ችግር የፈጠሩ የሰው ህይወት ያጠፉ ንብረት ያወደሙ ከፍተኛ ጉዳት ያደረሱ አካላት በቁጥጥር ስር ውለው በህግ እየተጠየቁ ያለበት ሂደት ነው ያለው ማለት ነው። በሁለተኛ ደረጃ የፖለቲካ ፓርቲ አባል በመሆናቸው ብቻ የተያዙ አካላት ተደርጎ የሚነገረው ትክክል አይደለም። ያው ካሁን ቀደም በመንግስት ጠቅላይ አቃቤ ህግም በተደጋጋሚ ምላሽ የተሰጠበት ጉዳይ ነው። ጉዳያቸውን በህግና በህግ ብቻ ይከታተሉ ተደርጎ እየሄደ ነው ያለው።
በረሃብ አድማ ላይ የሚገኙ የፖለቲካ ሰዎችን አያያዝ በተመለከተም ይህንን ብለዋል።
ከረሃብ አድማ ጋር ተያይዞ ያለው ያው የእነሱን መብት ማክበር ይገባል። የረሃብ አድማ አስገድዶ መመገብ አይቻልም። ግን የረሃብ አድማ እያደረገ ያለ አካል ከህክምና ጋር ተያይዞ የሚነሳው ጉዳይ በትላንትናው ዕለትም በፍርድ ቤት ውሳኔ የተሰጠበት ሁኔታ አለ። በመንግስት በኩል በመንግስት ሆስፒታል ተሟላ ሕክምና ለማድረግ ዝግጁነቱን በተደጋጋሚ አረጋግጧል። በትላንትናው ዕለትም አማራጭ የሆነ ውሳኔ የሚተወሰነበት ሁኔታ አለ። ስለዚህ እድሉ በታራሚዎች እጅ ነው ያለው ማለት ነው። በጠበቆቻቸው እጅ ነው ያለው፣ በቤተሰቦቻቸው እጅ ነው ያለው። ይህን ነው ማለት የሚቻለው በዚህ ጉዳይ ላይ።
አምባሳደር ፍጹም በተቃውሞ ሰልፈኞቹ የቀረበውን ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን ድጋፍ እንድታቋርጥ የቀረበውን ጥያቄም ተገቢ ያለመሆኑን ይጠቁማሉ።
እንግዲህ በኢትዮጵያ ውስጥ ያው በሰሜን እዝ ላይ በደረሰው ጥቃትም በማይካድራ ላይ በደረሰው ጭፍጨፋም ከዛ በኋላ በተፈጠሩ ሁኔታዎችም በርካታ ዜጎቻችን ወደ ሱዳንም የተሰደዱበት ሀገር ውስጥም የተሰደዱበት መተከል የነበረው በወለጋም በሌሎች አካባቢ የነበሩ ግጭቶች በሀገር ውስጥም ከፍተኛ ሕዝብ እንዲፈናቀል እና አሳዛኝ ሁኔታዎች እንዲፈጠሩ ሆኗል። ስለዚህ ለዚህ ሕዝብ ዳያስፖራ ያለው ወገናችን የሚችለውን ሁሉ እያዋጣ በኤምባሲያችን በኩል ሲልክ ቆይቷል። እዚህ ያለው ወገን ከራሱ ቆርሶ እየሰጠ እንደገና የአሜሪካ መንግስት እርዳታ እንዳይሰጥ የሚለው የወገን ጥያቄ ነው ብለን አንወስድ እና እናዝናለን። እነዚህ ወገኖች ወደ ልቦናቸው እንዲመለሱ ወገን ሲጠቀም የማይወዱ ከሆነ እጅግ ያሳዝናል። ስለዚህ አይደለም የአሜሪካ መንግስት ራሳቸው ተገቢን ድጋፍ ማድረግ ይኖርባቸዋል ብለን እናምናለን። ይህን እንዲያደርጉም ተከታታይ የሆኑ የዙም ውይይቶችን በማድረግ ላይ ነው ያለነው። በዚህም በጣም አበረታች የሆኑ ምላሾችን እያገኘን ያለነው። በአንጻሩ የተወሰኑ ደግሞ እንደዚሁ ለዚህ ዓላማም ብለው ያሰባሰቡት እንዳይሄድ እያደረጉ ያሉ በተለይ ግንፈኛው የህወሓት የዲያስፖራ ክንፍ በዚህ በህዝቡ ስም እየተሰበሰበ ገንዘብ ወደ ሀገር ቤት እንዳይሄድ እያደረገ ነው የሚሉ ጥቆማዎች ይደርሱናል። እኔ እርዳታውን የሰጠው ህዝብ እርዳታውን የሰጠሁት ለህዝብ ነው ብሎ እንደሚጠይቃቸው ገምታለሁ።
አምባሳደሩ የኢትዮጵያን ወቅታዊ ሁኔታ ለአሜሪካ የህዝብ ተወካዮች የማስረዳት ስራ እየሰሩ መሆኑን በቅርቡም ከሳውዝ ዳኮታ ሴናተር ማይክ ራውንድስ እና ከሜሪላንድ ሴናተር ክሪስ ቫን ሆለን ጋር መወያየታቸውን አውስተዋል። ለአሜሪካ ድምፅ ሀብታሙ ዝዩም።
የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በደቡብ ሱዳን ጥገኝነት ስለጠየቁ የትግራይ ተወላጅ ሰላም ጠባቂ ወታደሮች ወደ ተቀናበረው ዝግጅት እናመራለን። በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ መሰረት ደቡብ ሱዳን ተሰማርተው የነበሩ የትግራይ ተወላጅ ወታደሮች ከዚህ ቀደም ወደ ሀገራቸው የተመለሱ ተጋሩ የሰራዊቱ አባላት እስር ላይ ስለሚገኙ ለደህንነታችን በመስጋት ወደ ኢትዮጵያ አንመለስም ሲሉ ለቪኦኤ ገለጹ። እነዚህ የሰራዊቱ አባላት ባልደረቦቻቸው በሆኑት ሌሎች ወታደሮች ተደብድበናል፣ ወከባም ፈጽመውብናል ሲሉ ለአሜሪካ ድምፅ ተናግረዋል። ደቡብ ሱዳን ውስጥ የፖለቲካ ጥገኝነት በመጠየቅ በተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ዩኤንኤችሲአር ከለላ ስር እንደሚገኙ ድርጅቱ አረጋግጧል። የትግርኛ አገልግሎት የስራ ባልደረባችን ገብረ ገብረ መድህን ወታደሮቹን የጁባ ዓለም አቀፍ አየር ማረፊያ ኤቪዬሽን የጸጥታና ደህንነት ኃላፊ እንዲሁም የዩኤንኤችሲአር መልስ በማካተት ያሰናዳው ዘገባ ይቀርባል። አይሮፕላን ማረፊያ ውስጥ ከገቡ በኋላ ወደ ሀገራቸው አንመለስም ካሉት ወታደሮች አንዱ የአምሳ አለቃ ላከ ወልዳይ አይሮፕላን ማረፊያ ውስጥ በኃይል ወደ ኢትዮጵያ ለመውሰድ ሲሉ የኢትዮጵያ ወታደሮች ደብድበውናል ብለዋል።
ብዙሕ ግዜ ኢና ሓሊፍና ጅንታ ረድ ብብሄርና ተጋርቡ ምኳን ጠራሕ ካብ ዕድክና ፈቲሖም እናትሓለ
ብዙ ችግር ነው ያሳለፍነው። ጁንታ ናችሁ ይሉናል። ተጋሩ በመሆናችን ብቻ ትጥቃችንን አስፈትተው ሁላችንም ስንጠበቅ ነው የቆየ ነው። ጨንቆን ስለነበረ ይህንን አጋጣሚ ተጠቅመን ጥገኛነት ለመጠየቅ አስበን ነበር። እኛን የሚደበድቡ ሰዎች መድበው በክላሽ አጅበው እስከ ኤርፖርቱ አስገብተውናል። ክላሽ ይዘው ወደ ውስጥ መግባት እንደማይችሉ ሲነግሯቸው ውስጥ ገብተን ቪዛ ከያዝን በኋላ መቆየት እንፈልጋለን ስንላቸው ይመስለኛል 139 ናቸው 15ታችንን ደበደቡን። በጣም ነው የጎዱን።
ሌሎች የአካል ጉዳት የደረሰባቸው ቢኖሩም እሳቸው ግን ብዙም እንዳልተጎዱ የአምሳ አለቃ ላከ ወልዳይ ገልጸዋል። መሳሪያችንን ቀምተው ያለምንም ስራ ተቀምጠን ነበር የምንውለው ያሉት አምሳ አለቃ ወልዳይ ከዚህ ቀደም ወደ ሀገራቸው የተመለሱ የትግራይ ተወላጆች ታስረው ይገኛሉ ብለዋል።
እቲ ቅድሚ ሕጂ ዝኸደውን ኣሲሮም እዮም ዘለው ገንዘቦም ኣይዝሃቦምን ኣሲሮም ማበይቶም ዘለው ዘይፍለት ሰባትን ኣለው
ከአሁን በፊት የተመለሰን አንድ አባል አስረውታል። ገንዘባቸውን አልሰጧቸውም። የት እንዳሉ የማይታወቁ ሰዎችም አሉ። አንድም ትግራዋይ ሰላም አስከባሪ ተመልሶ ወደ ቤቱ የሄደ የለም። በየቦታው ነው አስረዋቸው የሚገኙት።
መጀመሪያ ላይ ሁርሶ የሚባል ማሰልጠኛ ላይ አስረዋቸው ነበር። አሁን ግን ሰብስበው የት እንደወሰዷቸው አይታወቅም። ስልካቸውም አይሰራም ይላሉ። የህወሓት ታጋይ የነበሩትና በጡረታ ተሰናብተው ከሰላም አስከባሪዎች ጋር ምግብ ቤት ውስጥ ይሰሩ እንደነበረ የገለጹት ብሬ ታደሰ ወደ አይሮፕላን ማረፊያው እንደገቡ በድንገት በጥፊና በእርግጫ እንደተመቱ ገልጸዋል።
አዚ ምጣተና አንደስ መጥም ወዲአም ምሬት ወአም ይናወራ ነውራቴውም ዘሪቱም ሻንጣዬንም ዋይሌ ሁሉ
ነው ወደዚህ እንደገባን በድንገት መሬት ላይ ጥለው መጡኝ። የነበረኝንም ንብረት ቀምተውኛል። ሻንጣዬን፣ የሞባይል ስልኬን፣ ሁሉም ንብረቴ መታወቂያዬ ሳይቀር ነው ወሰዱብኝ። እዚህ የነበረች ሰራተኛ ገላግላኝ ነው ወደ ውስጥ የገባሁት።
ስብል ሰራተኛ በመሆናቸው ወደ ሀገራቸው ለመመለስ ወደ አይሮፕላን ማረፊያው እንደሄዱና በትግራይ ተወላጅነት ያሉት ድብደባ ከደረሰባቸው በኋላ ግን ለህይወቴ አስጊ በመሆኑ ለመመለስ አልፈለኩም ብለዋል። ሻምበል ሁልፍ የተባሉ ወታደራዊ መኮንን በበኩላቸው ሁኔታውን አስቀድሜ ስለተረዳሁት ቀድሜ ወጥቻለሁ ብለዋል። ለመሆኑ የስጋታቸው ምክንያት ምንድን ነው ለሚለው ጥያቄ
ስጋትና ተጋሩ ተፈቅዶ ሆይና ስማዕዝጌ ምስናይ ድጋዕል ዳፊ ወግኖም ተጋሩ ኢትዮጵያ ትልግብ
ስጋታችንማ ተጋሩን ምታጠፋ ሀገሮናለች። ከሌሎች ኃይሎች ጋር ተባብረው ተጋሩን እየጨፈጨፉ ነው። ይህ እኮ በግልጽ የሚታይ ዓለም የሚያውቀው ነው። ስለዚህ እንደኛ ሰላም ከማስከበር የተመለሱ እየታሰሩ እያየን እኛ እሰሩን ግደሉን ብለን ልንሄድላቸው ነው? ይህ ነው ስጋታችን። አንሄድም ብለን እዚህ ቀርተናል።
ይህ ሁሉ ግርግርና ድብደባ ተፈጸመ የተባለው በደቡብ ሱዳን ዋና ከተማ ጁባ በሚገኘው ጁባ ዓለም አቀፍ አይሮፕላን ማረፊያ ላይ መሆኑ ተገልጿል። የአይሮፕላን ማረፊያው የኤቪዬሽን ደህንነት ጥበቃ ኃላፊ ጆቶ ሚሎ እዛ ውስጥ ስለተፈጠረው ክስተት አብራርተዋል። ኢትዮጵያውያኑ ወደ ደቡብ ሱዳን ሲመጡ ለተባበሩት መንግስታት የሰላም ጥበቃ ስራ ነው ያሉት ሚሎ የአንድ ሀገር ሰዎች ናቸው። መንግስት ወደ ሀገራቸው ሊመልሳቸው ፈልጎ የትግራይ ተወላጆች የሆኑ ወታደሮች ግን መመለስ አልፈልጉም ሲሉ ገልጸዋል።
ወደ አይሮፕላን ጣቢያ መጡ። እርስ በራሳቸው መደባደብ ጀመሩ። የመንግስት የሆኑ ሰዎች ትግራዋዮችን እየለዩ አጠቋቸው። ከዚያ 15 ሰዎች ጥበቃ እንዲደረግላቸው ለተባበሩት መንግስታት የስደተኞች ተቋም UNHCR እጃቸውን ሰጡ። የተቀሩት ደግሞ ጉዟቸውን ወደ አዲስ አበባ ቀጠሉ።
ብዛት ያላቸው ኢትዮጵያውያን የሰላም አስከባሪ ወታደሮች እንዳሉ የኤቪዬሽን ደህንነት ጥበቃ ኃላፊ ጀቶ ሚሎ ገልጸዋል። አንዳንዶቹ አብይ ክፍለ ግዛት ብዛት ያላቸው፣ ሌሎች ደግሞ በሌላ ክፍለ ግዛቶች ይገኛሉ። ጠቅላላ ብዛታቸው ወደ 3000 ይጠጋሉ ብለዋል። ወደ ሀገራቸው ላለመመለስ የወሰኑት 700 ይሆናሉ ሲሉ ተናግረዋል። የኢትዮጵያ የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማ በበኩላቸው ከሰሞኑ 15ኛ ሞተራይዝ ሰላም አስከባሪ ሻለቃ በጁባ የሚገኘውን ቆይታውን ላጠናቀቀው ሰላም አስከባሪ ኃይል በመቀየር ላይ ያለ አብሯቸው ከሄዱት 41 ውስጥ 15 እግረኛ ቋንቋ ተናጋሪ ሰራዊት አባላት የጁንታው ተላላኪዎች ወደ ሀገራችን አንመለስም በማለት ጁባ የአየር ማረፊያ ላይ በመንከባለልና በመጮህ ሁከት ለመፍጠር ሞክረዋል ብለዋል። በመሆኑም እነዚህ የጁንታው ቅጥረኞች የሰራዊታችንንና የሀገራችንን መልካም ስምና ዝና ለማጠልሸት የዩኤን የተለያዩ ቦታዎች ተቀጥሮ የሚሰሩት እግረኛ ተናጋሪዎች UNHCR የተባለውን ግብረሰናይ ድርጅት የሚዲያ ሽፋን እንዲያገኝ በማመቻቸት ጉዳዩን ዓለም አቀፍ ማህበረሰብ እንዲሰማው በማድረግ የተሞከረ እንደነበርና በዚህም UNHCR ለዓለም አቀፉ ማህበረሰብ ያስተጋባው ዘገባ ያልተገባ መሆኑን በመግለጽ ይቅርታ ጠይቅ እንደሚገባ ሜጀር ጀነራል መሐመድ ተሰማ ተናግረዋል። ደቡብ ሱዳን ወደሚገኘው የተባበሩት መንግስታት የስደተኞች ድርጅት ደውለን ስለ ወታደሮቹና የኢትዮጵያ መንግስት በUNHCR ላይ ላቀረበው ክስ በደቡብ ሱዳን የUNHCR የኮሚኒኬሽንስ ኃላፊ ኦይፊ መክዶናልድ በጽሑፍ መልሰውልናል። ወደ ሀገራቸው ሊመለሱ የነበሩ ቁጥራቸው አነስተኛ የሆኑ በደቡብ ሱዳን የሚገኙ የኢትዮጵያ ሰላም አስከባሪ ወታደሮች በደቡብ ሱዳን ጥገኝነት እንደጠየቁ እናውቃለን። የደቡብ ሱዳን ባለስልጣኖች ለሰዎቹ ጥበቃ የማድረግ ኃላፊነታቸውን UNHCR ይደግፋል። ዓለም አቀፍ ጥበቃ የሚያስፈልገው ማንኛውም ሰው በዓለም አቀፍ ሕግ መሰረት ደህንነቱ በተጠበቀ ሀገር ጥገኝነት መጠየቅ መቻል እንዳለበት UNHCR ያሰምርበታል ብለዋል። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።